የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የእሁድ ምሽት የካቲት 27 2014 ዓ.ም ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። በመስተንግዶ አብራችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ በተሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። ዓለም አቀፍ የትምህርት ፋውንዴሽን መሰረታቸው ከተለያዩ የአፍሪካ ሀገራት ሆኖ በአሜሪካ ተወልደው ያደጉ ተማሪዎች የመጡበትን ማንነት፣ ባህልና አኗኗር እንዲያውቁ በማሰብ ተማሪዎችን ወደ አፍሪካ በመውሰድ የልምድ ልውውጥ እንዲያደርጉ በመስራት ላይ ይገኛል። ትውልደ ኢትዮጵያውያንን ያካተተው ቡድንም ወደ ኢትዮጵያ የተለያዩ ከተሞችና የገጠር አካባቢዎች በመሄድ እንዲጎበኙ ያደረገ ሲሆን ጎን ለጎን በኢትዮጵያ የሚገኙ የገጠር ትምህርት ቤቶችንና ተማሪዎችን በቁሳቁስና በገንዘብ በመርዳት ተማሪዎች የተሻለ የትምህርት እድል እንዲኖራቸው እያገዘ ይገኛል። በዚህና ተቋሙ በሚያደርጋቸው ሌሎች እንቅስቃሴዎች ዙሪያ የፋውንዴሽኑን መስራች ሊያን ዳልን እንዲሁም በኢትዮጵያ የሚሰጠውን እርዳታ የሚያስተባብሩትን እናቷን ወይዘሮ አምሳለ አበጋዝን አነጋግሬያቸዋለሁ። ቀጥሎ ይቀርባል። ሊያን ዳለ ኢትዮጵያ ተወልዳ በአንድ ዓመቷ ከቤተሰቦቿ ጋር ወደ አሜሪካ ካቀናች በኋላ ለአመታት አገሯን የማየት እድል አልገጠማትም። ሆኖም የሁለተኛ ደረጃ ተማሪ ያለች የተወዳደረችበትን የቁንጅና ውድድር አሸንፋ ምን መስራት እንደምትፈልግ ስትጠየቅ መልሷ ትምህርት፣ በተለይ በተወለድኩባት ኢትዮጵያ ለሁሉም በስፋት እንዲዳረስ ማድረግ ነው የሚል ነበር። ሊያ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርቷን እየተማረች ለመጀመሪያ ጊዜ ወደ ኢትዮጵያ በመጣችበት ወቅት ታዲያ አያቶቿ ይኖሩበት በነበረው አማራ ክልል ኩታበር ወረዳ የተዋወቀችው ተማሪ ህልሟን ለመተግበር መነሻ ሆናት።
መንገድ ላይ ሲሄድ ሲከተለኝ ይታወቀኛል፣ ዞር ስል ይደበቃል። ከዛ ችግር የለም ና አብረሃኝ ሂድ አልኩትና የት እንደሚኖር ጠየቅኩት። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ። ይሄ ለኔ አይኔን የከፈተልኝ አጋጣሚ ነበር።
ሊያ ከዚህ ጉዞዋ በኋላ ቤተሰቦቿን አስተባብራ በኩታበር አካባቢ የሚማሩ ተማሪዎች የሚጠቀሙበትና የትምህርት መርጃ ቁሳቁሶችን የያዘ የትምህርት ማዕከል አቋቋመች። በአቅም ችግር ምክንያት ትምህርታቸውን ላቋረጡ ወይም ለትምህርት የሚያስፈልጋቸው መሳሪያዎች ማሟላት ላልቻሉት ደግሞ የገንዘብና የቁሳቁስ እርዳታ በማድረግ ትምህርታቸውን መቀጠል የሚያስችላቸውን ድጋፍ መስጠት ጀመረች።
Have our local representatives choose the students who are going to be sponsored that
የምንሰራው ዝም ብሎ ገንዘብ መስጠት እንዲሆን አልፈለግንም። ግን ተማሪዎቹ የምንሰጣቸውን ገንዘብ ተጨማሪ ገቢ በሚያመጣ መልኩ ተጠቅመው እንዴት ትምህርታቸውን ይደግፋሉ የሚለው ላይ ነው መስራት የፈለግነው። ስለዚህ ተማሪዎቹ ፎርሞችን እንዲሞሉና ምን መስራት እንደሚፈልጉም ጠየቅናቸው። ከተመረጡት ተማሪዎች መካከል ለምሳሌ አንደኛዋ ወደ ደሴ በመሄድ እቃዎችን እያመጣች የመንደሯን እቃዎች በመሸጥ ገቢ ማግኘት ጀመረች። ሌላኛው ተማሪ ደግሞ ዶሮዎች ገዝቶ ከእናቱ ጋር እያረቡ ዶሮ፣ እንቁላልና የትምህርት መሳሪያዎችን ይሸጣሉ።
ሊያ እነዚህን እርዳታዎች የምታካሄደው እንደ አውሮፓውያን አቆጣጠር በ2010 ዓ.ም በመሰረተችው ዓለም አቀፍ የትምህርት ፋውንዴሽን አማካኝነት ሲሆን ፋውንዴሽኑ የሚረዳቸው ተማሪዎች ትምህርታቸውን ጨርሰው ስራ እስከሚይዙ ድረስ በቋሚነት ድጋፍ ያደርግላቸዋል። እስካሁንም 8 ተማሪዎችን ለስኬት ማብቃት እንደቻሉም ሊያ ትገልጻለች።
ለምሳሌ የመጀመሪያው የረዳነው ተማሪ ምን መሆን እንደሚፈልግ አያውቅም ነበር። አሁን ግን ተመርቆ በሌላ ከተማ ላይ አነስቴዚዮሎጂስት ወይም የማደንዘዣ ሐኪም ሆኖ ያገለግላል። ሌላኛዋ የምንረዳት ተማሪ ደግሞ ዩኒቨርሲቲ ለመግባት ከቤተሰቧ መለየት ነበረባት፣ ግን ራሷን የምትደግፍበት ገንዘብ አልነበራትም። ስለዚህም በምንረዳት ገንዘብ ስለ ምግቧ፣ ልብስና መጽሐፍ እንዳታስብ በማድረግ ትምህርቷ እንድትቀጥል ማድረግ ችለናል።
ሊያ በኢትዮጵያ የገጠር ትምህርት ቤቶችንና ተማሪዎችን ከመደገፍ ባሻገር በአሜሪካ ተወልደው ያደጉ ኢትዮጵያውያንና ሌሎች የአፍሪካ ዝርያ ያላቸው ተማሪዎች ማንነታቸውን ባለመረዳት ምክንያት የሚደርስባቸውን ችግር ለመቅረፍ ለልምድ ልውውጥ የሚረዱ ጉዞዎችንም ታዘጋጃለች።
values and cultural systems and accurate information
ብዙ ጥናቶች የሚያሳዩት አፍሪካዊ እሴቶችና ባህልን ማዕከል ካደረጉ ስርዓቶች ጋር ግንኙነት ያላቸው ወይም ወደ ሀገራቸው መሄድ ይችላሉና ስለተለያዩ ቦታዎች የሚያውቁ ተማሪዎች በትምህርታቸው የተሻለ ተሳትፎ አላቸው፣ የተሻለ ውጤት ያመጣሉ፣ ስነልቦናቸውም በተሻለ ሁኔታ የተገነባ ነው። ስለራሳቸው የተሻለ እውቀት ስለሚኖራቸውም ከሰዎች ጋር ጤናማ የሆነ ግንኙነት ይኖራቸዋል። ስለዚህ ያን ዲሆን መንገዱን መፍጠር ነው ፍላጎቴ፣ ግን ሁሉንም ማህበረሰብ በሚጠቅም መልኩ።
በዚህ መልኩ ሊያ ትውልደ ኢትዮጵያውያንን ጨምሮ የተለያየ የአፍሪካ ዝርያ ያላቸው አሜሪካውያን ተማሪዎችን ወደ ኢትዮጵያ በመውሰድ የተለያዩ ባህላዊ እሴቶችን፣ ታሪካዊ ቦታዎችንና አኗኗሮችን እንዲጎበኙ አድርጋለች። ከነዚህ ቦታዎች ደግሞ የትምህርት ማዕከል የከፈተችበት ኩታበር አንዱ ነው።
American educational system about what it means to be African and what Africa is.
በአሜሪካ የትምህርት ስርዓት ውስጥ ተዛብቶ የሚሰሙትን አፍሪካዊ መሆን ምን ማለት ነው? አፍሪካ ውስጥ የሚኖሩ አፍሪካውያን ለዓለም ታሪክ፣ ስነ ጽሑፍ፣ ሂሳብ፣ ሳይንስና ሕክምና ምን አስተዋጽኦ አድርገዋል የሚሉትን መረጃ ማስተካከል ይችላል። ባዩትና በሰሙት ውስጥ ያሳዩትን እድገት እንዲሁም ራሳቸውን የሚያዩበት መንገድ እንዴት እንደተቀየረም መገንዘብ ይችላል።
የሊያ እናት ወይዘሮ አምሳላ በጋዝ ከእናትነት ባሻገር ሊያን በፋውንዴሽን ውስጥ ያግዟታል። ሊያ ትምህርት ለሁሉም እንዲዳረስ እየሰራች ያለችውን ስራ በተመለከተ ታዲያ ይህን ይላሉ።
እግዚአብሔርን አመሰግናለሁ እንዲህ አይነት ልብ ስለሰጣት። ምክንያቱም ቪዥን ከእግዚአብሔር ነው የሚመጣው፣ እንደዛ ብዬ አምናለሁኝ። ብዙ ጎዳናዎች ልትሄድ ስትል ይህን ጎዳና ስለመረጠች አም ግሬትፉል። በዚህ ላይ ደግሞ ደስ ይለኛል ማለት ያ ደስ ይላል፣ ግን ኢትስ ኦልሶ ዊዝ ሪስፖንሲቢሊቲ ያ እኔ የት ላይ ነው መርዳት የምችለው ለሚለው በእንደዚ አይነት ስሜት ማለት ነው።
ወይዘሮ አምሳለ ልጃቸው በትውልድ ቦታቸው የጀመረችው በጎ ስራ በተለይ ለሴቶች ተማሪዎች የተሻለ የትምህርት እድል እንዲፈጥር ይመኛሉ።
ግሎባል ኤዱኬሽን ፋውንዴሽን አጀማመሩ እና አላማውም አንድ ነው። ይሄም ማለት ተማሪዎች መማር የማይችሉ ልጆች ለነሱ ብሪጅ መሆን ነው አንደኛው። ሁለተኛው ነገር ደግሞ ስተዲ አብሮድ ፕሮግራም የመመስረት ፕላን አለ። ባሉበት ረክተው በሙሉ ልብ ተምረው አንድ ደረጃ እንዲደርሱ፣ ይሄ ነው የሁላችንም ድሪም። የሷም ድሪም ቢሆን የራሴም ድሪም ቢሆን ይሄ ነው። በተለይ እኔ ለሴቶች ልጆች ስብራት የሆኑ ነገሮችን ያንን እንዴት ነው መቅረፍ የሚቻለው የሚለው ላይ ይሄ የግል ፍላጎቴ ነው። ከብዙ አገር እየመጡ ማደሪያ የሌላቸው ልጆች እዛ ኖረው ያለምንም ቤት ክራይ ሳይባል ምግብ መጠጥ እሱን ነገር ሳይቸገሩ አንድ ቦታ ደርሰው ፍሎው ኖሩ እዛ እንዲደርስ ነው እንግዲህ ሀሳባችን፣ ምኞታችን።
ሊያ አሁን በትምህርት ሳይኮሎጂ የዶክትሬት ዲግሪዋን ለመጨረስ አንድ አመት ቀርቷታል። ያንን ስታጠናቅቅ ቀጣይ እቅዷ የተማሪዎች የልምድ ልውውጥ ፕሮግራሙን ከማጠናከር በተጨማሪ በኩታበር ለሴቶች አዳሪ ትምህርት ቤት መክፈት ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ መሰናዷችን ሴቶች በቴክኖሎጂ ዘርፍ ያላቸውን ቦታ የሚዳስስ ይሆናል። ከአንድ አመት በፊት ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርታለች። ተቋሙ እንደ ፎርድና ማካርተር ፋውንዴሽን የመሳሰሉ ትልልቅ ተቋማት የ3.7 ሚሊዮን ዶላር ድጋፍ የተደረገለት ሲሆን ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸው የማህበረሰብ አካላት ዙሪያ በገለልተኝነት እንደሚሰራ ትምኒት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች። ከትምኒት ጋር ወደ ነበረን ቆይታ እንለፍ።
So it has been over a year since you were pushed out of Google.
ከጉግል በግዳጅ እንድትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር?
Well, it was not easy.
ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል።
You know, fighting corporates can be, you know, very difficult for anyone.
እርግጥ እንዳልሹ ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ?
Yes, definitely, because I also spoke up. I wasn't...
አዎ፣ ድምጼን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምጼን የሚያሰማሁት። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
Do you think such unfair mistreatment by tech companies do you think it
በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ?
Yeah, because you know in the US there is this
በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራስን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ።
ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል?
ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቻለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከመታሰቢው በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጂው። ጥቁር ሴቶች ሲጀምር ብዙ አይደሉም፣ ግን በከፍተኛ ቁጥርም ስራቸውን ይለቃሉ።
You are a co-founder of Black AI and now you have
እንግዲህ በርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል?
So our institution has a theory that
ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አለም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደመጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት 190 ሰዓት መስራት አለባቸው ይላልምንም። ይሄ ሞኝነት ነው፣ ትርጉምም አይሰጥም፣ ብልህነትም አይደለም፣ ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም።
ለሴቶችስ የተለየ ማበረታቻ ይደረግላቸዋል?
በእውነቱ የተለየ ነገር አላደርግም። ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ 60ና 70 ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም። ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረበሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ። ግን መግባት ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው። ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ።
Today we are talking about women in the field of science technology specialists.
እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየነውና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ?
እኔ የምላቸው በሙያ ውስጥ የሚያማርራቸው ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ ዑነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች ራሳቸው የራሳቸውን የህይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ።
Thank you so much Timnit Gabro for talking to us.
Timnit በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን ኢፍትሃዊ አሰራሮችና አዲስ የመሰረተሹ ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል ድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን።
Thank you for having me.
እኔም ስለጋበዛችሁኝ አመሰግናለሁ።
አሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈውን እለታዊው የጋቢና መሰናዷችንን ነው የተከታተላችሁት ያላችሁት። ለእለቱ የመጨረሻ መሰናዶ አድርገን ያሰናዳነው ደግሞ የምሽቱን እንግዳችንን ነው። ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ከአመታት በፊት የቆሺ አካባቢ ተደርምሶ የፈጠረው ሰብአዊ አደጋ አካባቢን ለመጠበቅ ተመልሶ በጥቅም ላይ መዋል የሚችሉ ነገሮች ላይ እንድትሰራ አድርጓታል። አሁን ከክርና ከቆዳ የተሰራ
የሚሰራ ቦርሳ ታመርታለች። ቦርሳው የሚሰራበትን ክር ደግሞ በዛ አካባቢ የሚኖሩ እናቶች በቤት ውስጥ ሰርተው እንዲሰጧት በማድረግ ለእናቶች ተጨማሪ ገቢ አስገኝታለች። ከቅድስት ጋር ቆይታ ያደረገችው ኤደን ገረመው ናት። ወደዛው እንለፍ።
በ2017 ዓ.ም ማለት በውጮቹ በእኛ በ2009 መጋቢት ላይ የኮሽ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢው የማይጎዳ መገበያ የሚሆን ቦርሳዎችን መስራት ነበር።
የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሄ ወደ መሻቱ እንደወሰዳት ትናገራለች።
ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብ ነው የፔስታል በየቆሻሻ ውስጥ መኖር ነው እና ፔስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል እና ቆሻሻው እንዲደረመስ ምክንያት ይሆናል። ሌላው ደግሞ በባህሪው አየርም ፈሳሽን ስለማያሳልፍ በውስጡ በዝናብ በተለያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲሸራተትና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንድ አንሳራን ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎች እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዚያን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ ክርና መርፌ ነው፣ ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ 30% ሪሳይክል እንደሆነ እና 70%
ይህ ስራ የሚሰራው ነዋሪነታቸው በዛው በቆሽ አካባቢ በሆኑ ስራ አጥ እናቶች ነው
እና ያንን ለማድረግ ደግሞ የምንጠቀመው እዛው ቆሬ አካባቢ ወይም ቆሽ የተደረመሰበት አካባቢ ላይ የሚኖሩ ሴቶችን ፓተርን፣ የራሳችን ፓተርን አለ፣ እሱን የሚያሰለጥናቸው ነው። ከዛ ጥሬቃ እናቀርብላቸዋለን። እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው። አሁን ላይ ወደ 35 የሚጠጉ ሴቶች አሉ አብረው የሚሰሩ።
ቅድስት በቋሚነት 35 ሴቶች አብሯት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች።
ሴቶች እንግዲህ ስራ አጥ የሆኑ ሴቶች ናቸው። የምናገኛቸው ከወረዳው ቢሮ ነው እና ሄደን እናናገራቸዋለን። ስራ አጥ ሴቶች እንፈልጋለን ብለን የስም ዝርዝራቸውን ከናድራሻቸው ይሰጡ ነው። ከዛኛ እንደውልላቸዋለን። ሁሉንም የሰለጠናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደ እኛ መጥ ይሰራሉ ማለት አይደለም። ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡ ይችላሉ፣ ያው እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው ያሰለጠነው፣ ከመቶ ሴቶች በላይ ማለት ነው።
በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት፣ ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች።
ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት ሲነሱ ገና ከባሎቻቸው ለለቶቻቸውም ለምን የሚጠይቋቸው ማለት ካላቸው ባሉ ድንግልማሞች ያለሁን እኛ ጋር የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አሉ። ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ፣ የቤት ስራ ይስሩ፣ ትምህርት ቤት በስራ አስከቶ ይማሩ፣ እያነበቡ ይሆን አይሆን አይረዱም። በተለይ ድንግልማሞች ሲሆኑ ማለት ነው። ምክንያቱም ጠዋት እሷ ማታ ነው የምትገባው፣ እሷም ይደክማታል እና ልጆቿን የማየት አጋጣሚ አይኖራትም፣ የምትከታተል አጋጣሚ አይኖራትም። እና ለእንደነዚህ አይነቶቹ እናቶች የስራ እድሉ ቤታቸው ድረስ ሲመጣና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነና እንዳልሆነ የት እንደሚሄዱ እያንዳንዱን ነገር ይከታተላል እና ያ ለነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው በዛ ኤንቫይሮንመንት ውስጥ ከሚያደግ ልጅ አሁን በተለየ መንገድ እና በዚህ በዚህ በኩል ቤታቸው ስራ ሲመጣላቸው ያንን ሰርተው ገቢ ሲያገኙ እና ከባሎቻቸው ገንዘብ ሳይቀበሉ ሲቀሩ የራሳቸውን ወጪ መሸፈን ሲችሉ ያኔ የሆነ ሰላማዊ የሆነ ኤንቫይሮንመንት ውስጥ የሆነ ልጆች የሚያድጉት እና ለነገውም ለሚመጣው ትውልድ ጥሩ የሆነ
የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ የሆነችው ቅድስት ተስፋዬ በቀጣይ 5 ዓመታት ከ500 በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች።
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። ቺላቪ ዲ ሄልተ ኩላን